የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ማክሰኞ መጋቢት 22 2012 ዓመተ ምህረት ምሽት ዝግጅታችን ጀመረ።
ከዛሬንም በቀጠሩኝና ስመረመር ምን በንደገ ከኔ እንድቀጠቃቀም እንደተላለፈባ
በጣሊያን ሚላን ከተማ ነዋሪ የሆኑት አቶ ነጋሲ ክብሮም ናቸው። እርሳቸውም ባለቤታቸውም በኮሮና ቫይረስ ስለተያዙበት ሁኔታ ያካፍሉናል።
ውሃ እንደዚህ በከፍተኛ መጠን የውሃ አቅርቦት እጥረት ባለበት ሀገር የኮሮና ቫይረስ ተጋላጭነት ከፍተኛ እንደሚሆን ይተበካል።
የዋተር ኤድ ኢትዮጵያ ዳይሬክተር አቶ ያዕቆብ መቼና ናቸው። በኢትዮጵያ ያለው የውሃ ሽፋን አነስተኛ መሆን ኮሮና ቫይረስን ለመዋጋት የሚደረገውን ትግል ምን ያህል አስቸጋሪ እንደሚያደርገው አስረድተዋል። ይዘናቸዋል። እጅ እንንሳ ስለሚለው የሙዚቃ ዝግጅትም ዘገባ ይኖረናል። አብራችሁን ቆዩና ሁሉንም ታዳምጣላችሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመክታት ዝግጅቶቻችንን እኛም ከየቤታችን ሆነን እያስደመጥናችሁ እንገኛለን። ፕሮግራሙን በመምራት ጽዮን ግርማ፣ በማቀናበር ደግሞ ኤልያስ አስማረ አብሮናል። አሁን ላጫጭር ዜናዎች ከኤደን ገረመው ጋር ልተዋችሁ።
ተከናለው ጽዮን። በኮሮና ቫይረስ ሳቢያ ተቀዛቅዞ የከረመው የዓለም ገበያ በያዝነው ሳምንት ማንሰራራት ታይቶበታል። የቻይና ፋብሪካዎችም መከፈት ዜና ተከትሎ የእስያ ገበያዎች ዛሬ ከፍተኛ የሆነ የዋጋ ማንሰራራትን አሳይተዋል። የሆንግ ኮንግ ሃንግሺንግ ገበያ 328 ነጥቦችን የጨመረ ሲሆን የሻንጋይ ገበያም በተመሳሳይ ጭማሪ አሳይቷል። የአሜሪካ ባለሀብቶችም በትላንትናው ዕለት በዎል ስትሪት በታየው የስቶክ ማርኬት ማንሰራራት እፎይታን አግኝተዋል። ምንም እንኳን የኮሮና ቫይረስ ቀድሞ በተስፋፋባቸው የቻይናና የደቡብ ኮሪያ ከተሞች ስርጭቱን ቢቀንስም ፈጽሞ ለመጥፋት ግን ብዙ እንደሚቀረው የዓለም የጤና ድርጅት አስታወቀ። የዓለም የጤና ድርጅት የምዕራብ ፓስፊክ ዳይሬክተር የሆኑት ዶክተር ታኪሺ ካሳኢ እንዳሉት ኮቪድ-19ን ለመከላከል የረጅም ጊዜ ትግል እንደሚጠብቀንና በማንኛውም ጊዜ አገራትና መንግስታትም ፈጽሞ እንዳይዘናጉ እናስታውቃለን ብለዋል። ቻይና ማክሰኞ ዕለት 48 አዲስ የኮሮና ቫይረስ ተጠቂዎችን ያስመዘገበች ሲሆን አንድ ሰውም እንደሞተባት አስታውቃለች። ደቡብ ኮሪያ በበኩሏ 125 አዳዲስ ተጠቂዎችንም አስመዝግባለች። እንደ ዶክተር ካሳኢ ብዙ ሰዎች እንደሚያስቡት በመጪው ሐምሌና ነሐሴ ወር ላይ ቫይረሱ የሚጠፋበት ምንም አይነት አመላካች መረጃ እንደሌለም አክለው አስተውቋል። የዓለም የጤና ድርጅት የድንገተኛ ጉዳዮች ዋና ዳይሬክተር የሆኑት ማይክል ራያን እንዳሉት በአሁኑ ሰዓት በቫይረሱ በከፋ ሁኔታ እየተጎዱ ያሉት እንደ ጣሊያንና ስፔን ያሉ ሀገራት በቅርቡ ያገግማሉ ተብሎ ይጠበቃል ብለዋል። ሆኖም ግን ቫይረሱ በሌሎች ሀገራት ላይ ተመሳሳይ ጉዳት እንደሚያስከትልና መንግስታትም የተጠቂዎችን ቁጥር ለመቀነስ የተቻላቸውን እንዲያደርጉ ጠይቀዋል። በያዝነው የፈረንጆቹ ዓመት ቻይናና የምስራቃዊ እስያ ሀገራት በኮሮና ቫይረስ ምክንያት ኢኮኖሚያቸው ከታሰበው በታች እንደሚሆን የዓለም ባንክ አስታውቋል። ባንኩ በትላንትናው ዕለት ባወጣው ሪፖርት እንዳስታወቀው በምስራቃዊ እስያና ፓስፊክ አካባቢ ያሉ በማደግ ላይ ያሉ ሀገራት ከዚህ ቀደም እንደታሰበው በ5.8% ሳይሆን በ2.1% ብቻ እድገት እንደሚያስመዘግቡ አስታውቋል። የኮቪድ-19 ወረርሽኝም እንደ አውሮፓውያን አቆጣጠር እስከ 2021 ዓ.ም ድረስ ያለ መፍትሄ ከዘለቀ የሀገራቱ ምጣኔ ሀብት የባሰ ጫና ስለሚኖርበት ከነጭራሹ እድገት እንደማይኖርና አብዛኞቹ ሀገራትም ወደ ተረጅነት እንደሚሸጋገሩ ፍራቻውን አስታውቋል። አድማጮች፣ ለሰዓቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ አምሹ። ኤደን ገረመው ከዋሽንግተን ዲሲ ነበርኩ።
ኤደንን ለዜናዎቹ እናመሰግናለን። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። አሁን ወደ ቀዳሚው ዘገባችን እንለፍ። በቸልተኝነት ምክንያት ባመጣሁት ኮሮና ቫይረስ በኩላሊት እጥበት በህክምና ላይ የነበረችውን ባለቤቴን ወይዘሮ ሃና ገዛይን አስያዝኳት ሲሉ አቶ ነጋሲ ክብሮም የተባሉ በጣሊያን ሚላን ከተማ የሚኖሩ ኢትዮጵያዊ ለአሜሪካ ድምጽ ገለጹ። አቶ ነጋሲ የህንጻ ቃዎች መሸጫ ባለቤት በመሆናቸው ሱቃቸውን ከፍተው ሲሰሩ እንደነበር ገልጸው ቀን ከገበያተኛ የተላለፈባቸውን ኮሮና ቫይረስ ማታ ቤት ሲገቡ ባለቤታቸውን ማስያዛቸውን ገልጸውልናል። ባለቤታቸው ህመሙ ስለጠናባቸው በሆስፒታል መተንፈሻ ተገጥሞላቸው መተኛታቸውንና እርሳቸው ደግሞ ቤት ውስጥ ከልጆቻቸው ጋር ተነጥለው በአንድ ክፍል እንደሚገኙ ነግረውናል። ተከታዩ ዘገባ ሙሉ ሁኔታ ያስቃኘናል። አቶ ነጋሲ ክብሮምና ባለቤታቸው ወይዘሮ ሃና ገዛይ በጣሊያን ሚላን ከተማ ውስጥ የኢትዮጵያውያንና የኤርትራውያን ሬስቶራንቶችና መደብሮች በብዛት ይገኙበታል የሚባለው የመካከለኛው ክፍል ፖርታ ቬኔሲያ በተባለ ቦታ የግንባታ ማጠናቀቂያ ቃዎች መሸጫ ሱቅ አላቸው። እንዲያሉ ሱቆች ፌራሜንታ ተብለው ስለሚጠሩ በሚላኖ የሚኖረው ማህበረሰብ ነጋሲ ፌራሜንታ በሚል ስያሜ ነው የሚጠራኝ ይላሉ። ከ15 ቀናት በፊት በዚሁ ሱቃቸው ውስጥ የገበያ አገልግሎት ሲሰጡ በኮሮና ቫይረስ መያዛቸውን ይናገራሉ።
ጣሊያን ሀገር ሁሉ ተዘግቶ ያለ እና የኛ ሱቅ ክፍት እንዲሆን ተፈቅዶ ነበርና ክፍት እንዲሆን በተፈቀደበት ሰዓት አጋጣሚ አንድ ክሊንት ገባና ያስነጥስና ወዲያው ወደ ሜት ሲተላለፍብኝ ወዲያው እኔ መጀመሪያ ኢንፍሉዌንሳ ነበር የመሰለኝ። ምክንያቱም ለእኛ ትልቁ ፕሮብሌም የሆነብን ለጣሊያን ሕዝብ በጣም ቸልተኝነትና በጣም ንቀነው ነበረ። በጣም ነበር ናቅ ነው። ለምን እንደዚህ አይነት ነገር በአውሮፓ ላይ በምናምን ይመጣል ብለን ማንም እንደዚህ አይነት ኃይል ያለው አድርገን አልወሰድነውም እና ያ ቸልተኝነት ነው በጣም ይጎዳል። እና እኔ ልክ ሱቅ ሲገባ ሰውየውና ሲያስነጥስ ወዲያው እኔን አታክ ሲያደርገኝ ወዲያውን ያዘኝ።
ወዲያውኑ በተከታታይ ማስነጠስ እንደጀመራቸው ገልጸው ነገር ግን ጉንፋን ይሆናል ብለው ከመገመት ባለፈ ብዙም እንዳላሰቡበት ይናገራሉ።
ከዛ በኋላ ወደ ማታ አካባቢ ያለምንም ስፖዛ ማሳል ደረቅ ጀመረኝ ማለት ነው። አን እኔ እንደዛ መሆኑንም በፍጹም አላወቅኩትም። እና ምን ቀን ነበር መሰለሽ? ሐሙስ ቀን ነበረ። አሁን ያን ሐሙስ ቀን ደግሞ ወደ ቤት የገባው ቤት ፈርስት ፍሎር ነው፣ የሱቅ ደግሞ ግራንድ ፍሎር ነው። እና ወደ ቤት ገባሁኝ። በቃ ሁሉም ሊጠጉኝ ሲል አትጠጉኝ ምናምን እያልኳቸው፣ ግን ያው ባለቤቴ ጋር ያው ስንተኛ ወዲያው እኔ ለእሱ ያስነጥፈኝ አንድ ክልስል ነበር። ወዲያው አርብ ዕለት ወዲያው እሷ ትኩሳት መጣባት። በጣም ትኩሳት ሲመጣባት ቅዳሜ ዕለት ነበረ፣ ምክንያቱም በሳምንት ሁለት ቀን መዳሌ የምታደርገው። እኔ ደግሞ አርብ ዕለት ተነስቼ ሌሊት ለእሷ እዚህ ሀገር ታካፕሪና ነው የሚባለው የትኩሳት እንትን አለ፣ እሱን ሰጥተዋል። እሱም ከሰጠዋት በኋላ እኔ በነጋታው ወደ ዲያሌዝ ማድረጊያ አብረን ተነስተን ሸኘዋት። ልክ እዛ ዲያሌዝ ቦታ ላይ በፍጹም አልቻለችም። በጣም ሙቀት በጣም በረታባት፣ ትኩሳት በረታባት። በቃ አልቻለችም። እነሱም መጀመሪያ አልመሰላቸውም። ከዛ በኋላ አንዳንድ መድኃኒት ሰጠዋት። አሁንም በፍጹም እሷ መቆጣጠር አልቻለችም። እዛው ከሆስፒታሉ ወደ ሆስፒታል ፕሮንቶ ሰፖርቶ ወሰዷል።
በየመካከሉ ሳል የሚያስቸግራቸው አቶ ነጋሲ ስለ ባለቤታቸው ወይዘሮ ሃና ሲናገሩ ባለቤታቸው የኩላሊት ታማሚ በመሆናቸው በሳምንት ሁለት ቀን ለእጥበት ወደ ዲያሊሲስ ማዕከል ይመላለሱ ነበር። በዛን ቀንም ከማዕከሉ ሆስፒታል ከተወሰዱ በኋላ በተደረገላቸው ምርመራ በኮሮና ቫይረስ መያዛቸው ተረጋገጠ። ከዚያም አቶ ነጋሲ ምርመራ ማድረግ እንዳለባቸው ተነገራቸው።
ከዛ እኔም በቃ ጠሩኝና ስመረመር እኔም በንደገ ከኔ እንዲቀጥታ ከኔ እንደተላለፈባት ምክንያቱም እሷ ከቤት አትወጣም ምን አትል እኔኛ መጣሁት ማለት ነው።
የአቶ ነጋሲና የባለቤታቸው ወይዘሮ ሃና የህመም አይነት የተለያየ እንደነበረ ይናገራሉ። ባለቤታቸው ትኩሳት አላቸው፣ እርሳቸው ግን የላቸውም።
እኔ በጣም ከሚገባው በላይ ደረቅ ሳል ነበረኝ እና ያው አንዳንድ እንደ ቁርጥማት ምናምን ነገር እንደ ድካም ነገር ጠቅላላ በቃ ራስ ማመን ምናምን በጣም እንትን አደረገኝ በአንድ ጊዜ። እኔ ደግሞ እሷ ወዲያው የመተንፈስ ችግር ሁሉ አጋጠማት ወዲያው። እኔ ግን የመተንፈስ ችግር ስላለ የተለያዩ አምስት ስድስት አይነት መድኃኒቶች ሰጥተውኝ ወደ ቤት ተመልሼ ከመኝታ ቤት እንዳልወጣ ተደረግኩኝ ማለት ነው። ምክንያቱም ሁለት ልጆች አሉኝ፣ 14 እና 15 ዓመት ልጆች እና እነዚያ ልጆች በመኝታቸው ቤት፣ እኔ ደግሞ በመኝታ ቤት። ያው እስከ ዛሬ ድረስ ያው 12 ቀኔ ከመኝታ ቤት ወጥቼ አላውቅም ማለት ነው።
ስለ ባለቤታቸው በስልክ ያገኙትን መረጃ አካፍለውናል።
10 ቀን ምንም አይነት በኦክሲጅን ነበረች፣ አሁንም በኦክሲጅን ነች። ነገር ግን አትበላም ነበር፣ አሁን ግን ይህን 2-3 ቀን መብላት ጀምራለች።
በአንድ ክፍል ተቀምጠው የወላጆቻቸውን ሁኔታ የሚከታተሉት ሁለቱ ሴት ልጆቻቸው ጠንከር ብለው ወላጆቻቸውን እያገዙ መሆኑን አቶ ነጋሲ ይናገራሉ።
ያው ደህና ናቸው። ምክንያቱም እነሱ ምንድን ነው እኛ ሁሉ ጊዜ ቤተክርስቲያን ምናምን ስለምንወስዳቸው በጣም ይጸልያሉ ምን ይላሉ እና እግዚአብሔር ረድቷቸው ደግሞ ያው ጥሩ ኮንፊደንስ ያላቸው ስለሆኑ እግዚአብሔር በጣም ረድቶናል እና የእግዚአብሔር መልካምነት ነው እና በሁሉ ነገር አይበድልም ማለት ብዙ ጊዜ እናታቸውም ስለምትታመም በተለያዩ መልኩ እግዚአብሔር ረድቶን በጣም ሰላም ናቸው። በእነሱ በኩል በጣም ደህና ናቸው። እኔም በጣም ይረዱኛል። ያው እኔም በደንብ ነው የሚያገዙኝ። እናታቸውን ይከታተላሉ፣ ከእናታቸው ዶክተሮች ጋር ይነጋገራሉ፣ ከእናታቸው ሐኪሞች በሙሉ ይነጋገራሉ እና የሚያስፈልገኝን ነገር ከኔ ከሐኪሜ ጋር በጣም እነሱ ይነጋገራሉ የሚያስፈልገኝ።
በሚላኖ የሚገኘው አብዛኛው ኢትዮጵያዊ ማህበረሰብ ደግሞ ምግብ እያዘጋጀ ስለሚልክላቸው ችግር እንዳልገጠማቸው ይገልጻሉ።
ሚላኖ በጣም ደግ ከተማ ነው። በጣም ህዝቡ በጣም ነው የሚተባበረው እና ጓደኞቻችን ብዙ አንድ ፋሚሊ ማለት ነው። በየቀኑ በራችን ላይ እየሰሩ ያመጡልን ማለት በምን አልተቸገርንም። በጣም በሚገርም አይነት ሁኔታ ነው ሚላኖ በጣም ነው ከድሮም ጀምሮ በጣም ነው የሚረዳደው ህዝቡ በብዙ ነገር ስላለፈ እና በሱ አይነት ነገር ብዙ ችግር የለብንም።
ይህንን የእኛን ሁኔታ ለሚያደምጥ ሁሉ የማስተላልፈው መልእክት አለኝ አሉ አቶ ነጋሲ።
በጣም ቸልተኝነት አለ። ሁለተኛ ደግሞ አንድ ሰው ሬዚስት የሚያደርግ ሰው አለ፣ ግን በጣም በከተማ ላይ ያስተላልፋል። ለእሱ አይታወቀውም፣ ግን ያስተላልፋል። አሁን እሱ ሬዚስት ያደርጋል፣ ግን እያስተላለፈ ነው። ግን አሁን ይህንን እንደዚህ አይነት ሰው በፍጹም ቤቱ ሊቀመጥ አይችልም። እንደገና ምርመራ ዝም ብለህ ቶሎ ብለህ ሄደህ ዝም ብለህ እንትን አለብህ የለብህም አይባልም። እና እንደገና ደግሞ ቤት ተቀመጥ ሲባል ደግሞ ማንም የሚሰማ ሰው አልነበረም። ማንም ሰው ስለማይሰማ ቤቱ ሰው መንግስት ያወጣውንም ትዕዛዝም ባለማክበር እና በቸልተኝነት በቃ እኔ ላይ እኔ በጣም ስነኝ ወጣት ነኝ ጉልበት አለኝ እንደዚህ ያለኝ እኔ ምንም አልሆንም በሚሉ ነገሮች ላይ የመጣ ፕሮብሌም እና የጣሊያን ህዝብ እና የአበሻው ህዝብ ደግሞ ትልቁ ፕሮብሌም 24 ሰዓት ነው የሚቀልደው። 24 ሲቀልድ ደግሞ የሚመጣብንን እንደዚህ አሁን ጣሊያን ሀገር ሞት ልክ ሞት ሆኖ ሲመጣ ነው ሰው ሁሉ እየተደናገጠ መሰብሰብ የጀመረው። አሁንም ወደ ሀገራችን ስትሄጂ ሞት ሆኖ እስኪመጣ ድረስ ነው ወይ የሚጠብቅ ያለው ህዝቡ? በፍጹም ማለት እኔ ዜና እከታተላለሁ እና በጣም ይገርመኛል። ቤት ተሰብሰብ ከተባል ከቤት መሰብሰብ አለብን። የኢኮኖሚ የተለያየ ፕሮብሌም አለ ይገባኛል። ነገር ግን መሰብሰብ አለብህ ከተባለ በቃ ባለ ሁኔታ ሁሉ መሰብሰብ አለብህ። ምክንያቱም ህመሙን ይዩ የሚፈልገው ጽዳት ነው። እግዚአብሔር የሚፈልገውም ጽዳት ነው፣ ቅድስና ነው የሚፈልገው። የኛውም በሽታ ደግሞ የሚፈልገው ጽዳት ነው እና እኛ ለእግዚአብሔር ከተቀደስን እግዚአብሔር ደግሞ ምሕረትን ያደርግልናል እና ራሳችንን በመሰብሰብና ራሳችን በመመካከል አጉል ከነበሩ ነገሮች ሁሉ ተቆጥበን ራሳችንን ከሰበሰብን ቢያንስ ነገሮች ይቀንሳሉ ማለት ነው።
አቶ ነጋሲ አሁን እርሳቸው በደህና ሁኔታ ላይ እንደሚገኙ ባለቤታቸውንም እግዚአብሔር ጨርሶ እንዲምርላቸው ጸሎት እያደረጉ መሆኑን ገልጸው ሰዎች ጥንቃቄ እንዲያደርጉ መክረዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ መሰናዷችንን ነው። ወደ ተከታዩ ዘገባችን እናልፋለን። በአሁኑ ጊዜ በሚሊዮኖች የሚቆጠሩ ኢትዮጵያውያን የንጹህ ውሃ ሽፋን አልባ መሆናቸው ከኮሮና ቫይረስ ጋር የሚደረገውን ፍልሚያ ፈታኝ እንደሚያደርገው በውሃና ንጽህና ላይ የሚሰራ ዓለም አቀፍ ተቋም ተወካይ ለአሜሪካ ድምጽ ተናገሩ። ዋተር ኤድ የተሰኘው ተቋም የኢትዮጵያ ዳይሬክተር አቶ ያዕቆብ መቼና እንደተናገሩት መንግስታዊና መንግስታዊ ያልሆኑ ተቋማት ለማስፋት እያደረጉ ያሉትን ጥረት በመልካምነት አንስተው ጊዜው ከመጠየቀው አንጻር ግን ቀሪ ስራዎች እንዳሉ ጠቁመዋል። ሀብታሙ ስዩም ዝርዝር አለው።
የአፍሪካ የውሃ ማማ በሚል በበርካቱ ዘንድ የምትጠራው ኢትዮጵያ የንጹህና የንጽህና አጠባበቅ ሽፋንና ስርዓት ያልደረሳቸው በሚሊዮኖች የሚቆጠሩ ዜጎች እንደሚኖሩባት መስማት ግራ ሊያጋባ ይችላል። ማስረጃ ጠቃሽ እስኪገኝ
ኢትዮጵያ በአሁኑ ጊዜ ወደ 110 ሚሊዮን ህዝብ ይኖራል ተብሎ ይገመታል። እንግዲህ መረጃዎች እንደሚያመለክቱት ከህዝቡ ውስጥ ወደ 5% የሚሆነው ብቻ ነው የንጹህ መጠጥ ውሃ አገልግሎት የሚያገኘው። እንግዲህ ያ ማለት ወደ 38 ሚሊዮን አካባቢ የሚጠጋ ህዝብ ንጹህ መጠጥ ውሃ አገልግሎት የማያገኝ ነው ማለት ነው። የተሻሻለ መጸዳጃ ያላቸው ቤተሰቦችን ቁጥር በጣም ትንሽ ነው።
አቶ ያዕቆብ መቼና ናቸው ዋተር ኤድ የተሰኘው ከውሃና ንጽህና አጠባበቅ ጋር ተዛማጅ ስራዎችን የሚሰራው ተቋም የኢትዮጵያ ዳይሬክተር ናቸው። የኮሮና ቫይረስ በመላው ዓለም ላይ ስጋትን ካሰራጨበት ቅጽበት ጀምሮ በመከላከያ መላነት ከሚመከሩት መካከል አንዱ የግልና አካባቢ ንጽህና ሁኔታ ማሻሻል ነው። ንጽህና ያለ ውሃ የሚገፋ ጉዳይ አይደለም። የንጹህ ውሃ ሽፋን ገና ብዙ ለሚቀርባት ኢትዮጵያ ሰሞነኛው የደቀነውን ተግዳሮት መረዳት እንደማይከብድ አቶ ያዕቆብ ያውሳሉ።
በአጠቃላይ ከ60 እስከ 80% የሚሆኑ ተላላፊ በሽታዎች የሚተላለፉት በንጹህ መጠጥ ውሃ እጥረትና በቂ ባልሆነ የሳኒቴሽንና ሃይጂን እጥረት የተነሳ መሆኑ ይታወቃል። እንግዲህ አሁን ኮሮና ቫይረስ መከላከያ ዘዴው ራስን ከበሽታው የመከላከያ ዘዴው በዋነኛነት ንጽህና ነው። እንደገና ማህበራዊ መራራቅ ነው። ከዚህ አንጻር ለንጽህና የውሃ መኖር ወሳኝ ነው። እንግዲህ ውሃ እንደዚህ በከፍተኛ መጠን የውሃ አቅርቦት እጥረት ባለበት ሀገር የኮሮና ቫይረስ ተጋላጭነት ከፍተኛ እንደሚሆን ይጠበቃል እና ለመንግስትም ለህዝብም ከመንግስትም ጋር ለሚሰሩ አካላት ትልቅ ስራ ትልቅ ጫና የሚፈጥር ነው። በእርግጥ በመንግስት በኩል ሁለገብ ጥረት እየተደረገ ነው። መንግስታዊ ባልሆኑ ድርጅቶችና አጋር አካላት በኩልም ትልቅ ጥረት እየተደረገ ነው። ግን ከበሽታው አጣዳፊነት አንጻር የውሃ አቅርቦት ትልቁን ቦታ የሚይዝ ነው። እንግዲህ በከተማና በገጠር የአቅርቦቱ ሽፋን ልዩነት ቢኖረውም በአጠቃላይ የህዝቡ የተደራሽነት ችግር አለ እና ትልቅ ተጽዕኖ ያሳድራል ተብሎ ይጠበቃል። ስለዚህ ድርብ እጥፍ ድርብ ትግል የሚጠይቅ ነው ችግሩን ለመቆጣጠር።
እንዲህ ባለው ፈታኝ ወቅት ባለድል ለመሆን የትብብር ስራዎች በእጅጉ አስፈላጊ ስለመሆናቸው ደጋግሞ የሚያነሱት አቶ ያዕቆብ ተቋማቸው ከኢትዮጵያ የውሃ መስኖና ኃይል ሚኒስቴር ጋር በመቀናጀት ይበጃሉ ያላቸውን ብልሃቶች እያዳረሰ መሆኑንም ይጠቅሳሉ።
አንደኛው በአጣዳፊነት ህዝቡን ከዚህ በሽታ ስጋት ለመከላከል መደረግ በሚገባቸው ስራዎች ላይ እና ሁለተኛ በዘላቂነት ችግሮችን ለማቃለል በሚደረጉ ጥረቶች ነው። አጣዳፊ በሆኑ ስራዎች በኩል ለህዝቡ በአጠቃላይ የሳኒቴሽንና ሃይጂን ባህሪ ለውጥ እንዲያመጣ የህዝቡን የአስተሳሰብ ለውጥ ለማምጣት በሚደረግ ጥረት እየተሰራ ያለው ስራ ትልቅ ቦታ የሚሰጠው ነው። በሁለተኛ በኩል የውሃ አቅርቦት የውሃና የንጽህና መሳሪያዎች አቅርቦት በኩል እየተደረገውም ጥረት እየተካሄደ ነው። ግን ከአሁን በላይ በከፍተኛ መጠን ሊጨምር ይገባል። ህዝቡ የባህሪ ለውጥ ማድረግ አለበት። መንግስትም መንግስታዊ አካላትን መስራት የሚችሉትን ሁሉ ሰርተው ሀብት በማሰባሰብ ህዝቡን ከዚህ አደጋ መታደግ ይኖርባቸዋል እና በዚህ ረገድ የተጀመረው ስራ በጣም አበረታች ነው። አሁን መንግስትም የግል ባለሀብቱም እያደረገ ያለው አስተዋጽኦ የሚበረታታ ነው። ግን አጣዳፊነቱ ከሚጠይቀው አንጻር ከዚህ በላይ እጥፍ ስራ መሰራት እንዳለበት ይሰማናል።
የተባበሩት መንግስታት ድርጅት ድህነትን በሁሉም ዘርፎች በመጪው 10 ዓመታት ውስጥ ለማጥፋት እየተንቀሳቀሰ ይገኛል። በቅዶቹ ውስጥ በ2030 የአውሮፓውያን ዘመን ሁሉም የዓለም ህዝብ የንጹህ ውሃ ሽፋንና መሠረታዊ ንጽህና አጠባበቅ ስርዓት እንዲኖረው አቅዷል። ዋተር ኤድን የመሰሉ የረድኤት ድርጅቶች ይሄ እውን ይሁን ዘንድ የመንግስታትን መርሃ ግብሮች በሚደግፉ እንቅስቃሴዎቻቸው ይታወቃሉ። በአሜሪካ ድምፅ ራዲዮ ሀብታሙ ስዩም ሲልቨር ስፕሪንግ ሜሪላንድ።
ሀብታሙንና እንግዳውን አቶ ያቆብን እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። እንግዲህ አብዛኞቹ ዘገባዎቻችን ከኮሮና ቫይረስ ጋር የተያያዙ ናቸው። ህብረተሰቡ እነዚህን የኮሮና ቫይረስን ለመከላከል የሚደረጉ ወይም የሚያደርገውን ትግል የሚያስገነዝቡ መረጃዎችን የያዙ ናቸው ዘገባዎቻችን። አሁንም ተከታዩ ከዚህ አንጻር የሚያስቃኘን ይሆናል። በዚህ ባለንበት ወቅት ላይ ራስን ከኮሮና ቫይረስ ለመጠበቅ የሚረዱ መረጃዎች በብዛት እየወጡ ይገኛሉ። በኪነ ጥበብ ውስጥ ያሉ ባለሙያዎችም ባለፈው ሳምንት መጨረሻ ላይ እጅንንሳ የሚል ነጠላ ዜማ ለቀዋል። ሙዚቃው ባጭር ጊዜ ብዙ አድማጭና አድናቆትን አግኝቷል። ኤደን ገረመው የዜማና የግጥም ጸሐፊውን አለማየሁ ደመቀንና ሙዚቀኞቹን ሚሚ ሙሉቀንና ትንሳኤ ኮበናን አነጋግራ ተከታዩን ዘገባ አሰናድታለች።
ሚሚ ሙሉቀንና ትንሳኤ ኮበና በላንጋኖ ሪከርድስ ባበጋዝ ክብረ ወርቅ አቀናባሪነት፣ ባለማየሁ ደመቀ ግጥምና ዜማ ደራሲነት በሳምንቱ መገባደጃ ላይ ለህዝብ ያቀረቡት ሙዚቃ ተወዳጅነትን አትርፏል። ድምፃዊት ሚሚ ይህን ሙዚቃ እንዴት እንደሰሩት እንዲያጫውታኛለች።
እና እማዬን ቢሆን ሀገራዊ ነው ምናምን እና አንድ ሰሪ ይፈልጋለን ምናምን ብለው ደወሉልኝ። እሺ ብዬ እድኩኝ ሰድ ዜማ አዲስ ነው፣ እዛው ነው የሰማው። እንደ አጋጣሚ ያው እየሰማው ገባሁ። አንድ እዛው ተጋረጥኩኝ ማለት ነው። ፈጠናም ስራ ምናምን ሌላ ጊዜ የሰማሁት የለም። የሰማሁት ወዲያው ገባሁ ማለት ነው ቀረጻ ውስጥ። እና ስራው አንድ ቀን ነው፣ በቃ ሙሉ አንድ ቀን እንኳን አልተሰማ የሰማሁትም ማለት ነው። ሲለቀቅ በቲቪ ምናምን እንደ አዲስ ነው እየሰማሁት ያለ የእጅንን ሳግጥምና ዜማ ጸሐፊ አለማየሁ ደመቀ ወይም አሌክስ ጥበብ ከማዝናናት ባለፈ ሀገራዊና ወገናዊ ፋይዳ ላላቸው አላማዎች የምትጠቅም መሆኗን ጠቅሶ ይህ ወቅት ደግሞ የጥበብ ወገኖች በሙሉ ሊረባረቡ የሚገባበት ወቅት ነው ይላል።
የጀመረው እንግዲህ እዚህ ላንጋኖ ሪከርድስ የአበጋዝ ስቱዲዮ ውስጥ ከአበጋዝ ጋር በመሆን ነው ያሰጋዝ ነው እና ብዙ ጊዜ ያው እንደዚህ አይነት ዓለምን ያሸበረ ሀገርን ደግሞ ብዙ ነገር የሚያደርግ ነገር ሲመጣ የአርቲስቱ አስተዋጽኦ ቅድሚያ መሆን መቻል አለበት። ምክንያቱም ጥበብ ትልቁ ነገሯ ከማዝናናትም አልፎ ብዙ ነገሮችን የምናስተምርበት በአጭሩ ከብዙ ገጽ ከመጽሐፍ በጥበብ መልኩ በትንሽ ደቂቃ ውስጥ ብዙ ነገር ማስተላለፍ የሚቻልበት ስለሆነ ተነሳን ከአበጋዝ ጋር እና ሁሉ ነገር ደግሞ በፍጥነት መሆን ነበረበት። ከቀናት ጋር ነበር ጦርነታችን እዛ ላይ ሙዚቃን መጀመሪያ ጀመርነው። ዜማን አነጠፍም ግጥምን እየሰራን አንድ ለልጅ በዚህ ሁኔታ አለፈ። በነጋታው እንግዲህ እነማንን ማሰራ የሚለው ደግሞ ከኛ ጋር አብረው የሚሰሩ የባል መሳሪያ ተጫዋቾችን ከዚህ በፊትም ከኛ ጋር ከስቱዲዮችን ጋር አብረው የሚሰሩትን ልጆች ወዲያውኑ ደዋወልን። እነሱም እንደዛው ፈጣን መሳቸውን የሰጡን ፕሊስ ማሲንኮ በጣም እንግዲህ በሀገረሰብ ሙዚቃ ላይ በደንብ የሚታወቅ ነው። ታሲካ ክራር ዋሽንግተን በዚህ ሰባሰበን። እንዲሁም ድምፃኖችንም እንደዛው ወዲያው ትንሳኤ ጉባናና ሚኒ ሙሉቀን እንድለመጡ የቪዲዮም ሰዎች እንደዚሁ ቤተሰቦች ናቸው። ሌላ ቦታ የቪዲዮ ፕሮዳክሽን ያላቸው ስራዎች ነበሯቸው። እነሱም ጋር ስንደውል ወዲያውኑ ምላሽ የሰጡን። እንግዲህ በሁለተኛው እና በሶስተኛው ቀን አጠቃላይ የሙዚቃውን ቀረጻ እንደዚሁ ቪዲዮ ከኛ ጋር ደግሞ አንድ ላይ ውሎ በማደር እሱም ነገር ደረስን። እና በሶስት ቀን ምናምን ጊዜ ውስጥ ነው እንግዲህ አጠቃላይ ነገር ተጠናቆ ወደ ሰው እንዲደርስ ያደረግነው። ያለ አስከፊነት እና የሚያስፈልገው ጥንቃቄ ደግሞ ከዚህ በላይ እኛ ከለፋ ነው በላይ ብዙ እንዲያለፋ የሚገርም አይደለም። ገና ብዙ ነገሮችም ይቀሩናል። በየስቱዲዮ ነገሮች ሊሰሩ ነው እንደዚህ ዓይነት ነገር።
አለማየሁ ሰዎች ማንኛውም አይነት መልእክት ከራሳቸው ቋንቋና ባህል ጋር ሲዋደድ ለስነ ልቦናቸው ስለሚቀርብ የተሻለ ይረዱታል ሲል ይህ ሙዚቃ ሊወደድ የቻለበት ምክንያት ያስረዳል።
ሰላምታ ሀገራችን እስከ ጥንትም ጀምሮ የነበረ ነው። እጅ መንሳት እጅ በዓል ፈጥረሽ በአንድ ጊዜ ሰው ውስጥ የምታደረጉ ሲሆን እሽኛውን እንደ ሰላምታ፣ እግረ መንገድ እጅ መንሳት የሚለው ቃል ውስጥ ደግሞ እጅን መከልከል አለመጨበጥ የሚለውም አብሮ ስላለ ከእነዚህ ነገሮች ላይ ወደ ባህላችን መልሰን ፊታችን እንድናዞር አድርጎናል። ይህንን ስናደርግ የግድ ደግሞ ሙዚቃውም ደግሞ ያ የባህልን ስሜት የያዘው ሙዚቃ መሆን መቻል አለበት። ባህላችን ውስጥ ያለውን አንድ ሴት ግዳም እያስታወስ ነው ስለሆነ በጣም የሚያስገርም ነገር ነው። አሁን በሶሻል ሚዲያም ላይ አስተያየት የሚጻፈው ምናምን ሳይ ከውበቱ ጋር ከምናምን ጋር ብቻ ሳይሆን ራሱ የኢትዮጵያዊነት ስሜቱ የማምጣቱን ጉዳይ አንዱ ሰው ለዛ ስራ ክብሮት እንዲሰጠው ይበልጥ እንዲነጋገርበት ጥሩ መልእክትን ተሸክሞ ለህዝቡ ፍጥነትም ስለደረሰ ብዙ ሰዎች ሼር እያደረጉት ነው።
ሙዚቀኛው ትንሳኤ ጎበናም በዚህ ወረርሽኝ ቆዝሜ በተቀመጥኩበት ሰዓት ይህን ትልቅ ትርጉም ያለው አገራዊ ስራ እንድሰራ ስጠራ በጣም ደስተኛ ነበርኩ ብሎ የሙዚቃው የመወደድ ምክንያት ደግሞ ሁሉም ሰው በፍቅርና በቅንነት ስለሰራው ነው ይላል።
አሌክስም አበጋዝም እኔ አሰቡ ደወሉ ጠሩኝ እና ስጠራ እንዴት ደስ እንዳለኝ ልነግርሽ አልችልም። ራሴ ቆዝሜ ቁጭ ብዬ ከዛ ሀሳብ ጋር ነበርኩ። ምክንያቱም የዓለማችንም ብሎም ሀገራችንም በጣም የሚያሰጋ ነገር ነው እና እንደ አንድ ባለሙያ ዝም ማለት የለብንም። ምክንያቱም በዜና ሲነገር በዜና ሲወራ ፍርሃት ነው ወይም ደግሞ ብዙ ሰው መረዳት በዜማ ሲሆን ግን ይገባል። እንዳየሽ ደግሞ በጣም ደስ የሚል ነበር። መልእክቱን ለማስተላለፍ የተሰጠው ዜማ ልጁንም አዋቂውንም የሚያስተምር ዜማ ነበር እና በጣም ደስ ዜማ አለው። በአርት ልጆችም አዋቂ ሁሉንም የሚያማክል ውበት የሰጠው ነገር የሁሉም ሰው
የሙዚቃ ባለሙያዎቹ በጋራም ሆነ በተናጥል ይህ ወረርሽኝ እስኪያልፍ ድረስ ህብረተሰቡን በማዝናናት ለማስተማር ስራቸው እንደሚቀጥሉ የገለጹ ሲሆን ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። አድማጮች እንግዲህ የዛሬው የጋቢና መሰናዷችን በዚሁ አብቅቷል። በመስተንግዶ አበራያችሁ የነበርኩት ጽዮን ግርማ ነኝ። በማቀናበር ደግሞ ኤልያስ አስማረ አብሮን አምሽቷል። ለዛሬ ደህና ደሩ። በነገው ምሽት መደበኛ ፕሮግራማችን እንገናኛለን። መልካም ምሽት። I'm gonna make you mine.
tunene. Radio VOA saganta afaan oromooti.